ይህ የአሜሪካ ድምፅ ነው። የአሜሪካ ድምፅ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት በቀጥታ ከዋሽንግተን ዲሲ የሚያስተላልፍላችሁ የአርብ ጥቅምት 9 2016 ዓ.ም ስርጭታችን ጀመረ። በኦሮሚያ ክልል በዜጎች ላይ የሚፈጸመው እገታ እየተባባሰ በመምጣቱ ነዋሪዎችም ከቀያቸው እየለቀቁ ስለመሆኑ ተሰምተዋል።
300,000 ብር እየተጠየቁ አሉ። አሁን ሁሉም ከፍለው የመጨረሻው ሰው ቅዳሜ ዕለት ተከፍሎለት ወጣ አሉ። ከ250,000 እስከ 300,000 ብር ከብት ያለው ከብቱን ሽጦ እህልም ያለው እንደዚሁ ከዘመድ ተበድረው እንግዲህ ስምንቱም አሁን ወጥተዋል አሉ።
የተባባሰው እገታ ተጎጂ ከሆኑት መካከል ስማቸው በሚስጥር እንዲያዝ የጠየቁ አስተያየት ሰጪ ነው ቀደም ብለን የሰማናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። ሌሎች ቀጠናዊና ዓለም አቀፍ ጉዳዮችም ተካተዋል። እንደምንውላችኋል፣ እንደምናምሽታችኋል አድማጮቻችንና ተመልካቾቻችን። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ኤልያስ አስማረ በቅንብሩ አብሮን ይቆያል። ጽዮን ግርማ ዋና አዘጋጃችን ናት። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎችን እናሰማችኋለን። አሉላ ከበደ ይጠብቃችኋል።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሰ ወሬዎቹን። እርዳታ ወደ ጋዛ እስካሁን አልገባም። ሩሲያ ሁለተኛ አሜሪካዊ ጋዜጠኛ አሰረች። የሴኔጋል ባህር ኃይል 338 ፍልሰተኞችን ያዘ። የሚሉት ለምሽቱ ከተያዙት ውስጥ ይገኛሉ። አሁን ወደ ዝርዝሩ። ወደ ጋዛ ሰርጥ ዛሬ ይገባል ተብሎ ተስፋ ተጥሎበት የነበረ ሕይወት አድን የተባለ እርዳታ የጫኑ መኪኖች የግብፅን ድንበር ማለፍ እንዳልቻሉ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስታወቁ። ግብጽ በምትቆጣጠረው ራፋ የወሰን ኬላ ላይ ተገኝተው ጉቴሬሽ ለጋዜጠኞች ሲናገሩ አንድ ሁለት ቅፍለት ሳይሆን ማስገባት የሚቻለውን ያህል እርዳታ በተፋጠነ ሁኔታ እንዲያልፍና ጋዛ ውስጥ ላለው ከ2 ሚሊዮን በላይ የሚሆን ሰው እርዳታ እንዲደርስ ሲሉም ተማጽነዋል። ይሁን እንጂ ራፋ ላይ የቆመው የረድኤት እርዳታ እህል እስከ ነገ ቅዳሜ ላይገባ እንደሚችልም ተነግሯል። የአሜሪካው ፕሬዚዳንት ጆ ባይደን ከትናንት በስቲያ ቴላቪቭ ሆነው ሲናገሩ የተወሰነ እርዳታ እየተፈተሸ ከግብፅ ወደ ጋዛ እንዲገባና ወደ ሐማስ እጅ ሳይሆን ለሲቪሎች እንዲደርስ እስራኤል መስማማቷን ገልጠው ነበር። በቅድመ ሁኔታዎችና በገደቦች የታጀበም ቢሆን በእስራኤልና በግብፅ መካከል ስምምነት ላይ መደረሱን የጠቆሙት ጉቴሬሽ እርዳታውን ፈጥኖ ለማድረስ እንዲቻል ግዴታዎቹ እንዲብራሩና ገደቦቹም የተወሰኑ እንዲሆኑ ለማድረግ ከሁለቱ ሀገሮችና ከዩናይት ስቴትስ ጋር እየመከሩ መሆናቸውን አመልክተዋል። ሐማስ መስከረም 26 1400 እስራኤላውያን መገደላቸውንና ወደ 200 መታገታቸውን የተዘገበበትን የሽብር ጥቃት እስራኤል ውስጥ ከፈጸመበት ጊዜ አንስቶ ጋዛ ሰርጥ ሙሉ በሙሉ ዝግ ሆና ድብደባ ስር ስትሆን ውሃ፣ ምግብ፣ የሕክምና አቅርቦቶች፣ የኤሌክትሪክ ነዳጅና እንዲሁም ነዳጅ እንደተቋረጡባት ነው። የእስራኤልን ማሳሰቢያ ተከትሎ ወደ 1 ሚሊዮን የሚሆኑ የሰሜናዊ ጋዛ ነዋሪዎች ወደ ደቡብ መሸሻቸውን የመንግስታቱ ድርጅት አስታወቀ። የእስራኤል ጦር በማንኛውም ሰዓት ጋዛ ሊገባ ይችላልም እየተባለ ነው። ሩሲያ ሁለተኛ አሜሪካዊት ጋዜጠኛ አሰረች። የዩናይት ስቴትስ ሕግ አውጪዎችና የተባበሩት መንግስታት ድርጅት ሩሲያ ሁለተኛ አሜሪካዊ ጋዜጠኛ አስራለች ሲሉ ወቀሳቸውን ሰንዝረዋል። ሩሲያ ለነጻ አውሮፓ ለተባለው ድምፅና ነጻነት ራዲዮ የምትሰራውን ጋዜጠኛ ማሰሯን ተከትሎ የተባበሩት መንግስታት ድርጅትና በዩናይት ስቴትስ ሴኔት አብላጫ መቀመጫ ያለው የዲሞክራት ፓርቲ መሪ ቸክ ሹመር ትላንት ሐሙስ ዕለት መግለጫ አውጥተዋል። አልሱ ካርማሺቫ የተባለችው የአሜሪካና የሩሲያ ጥምር ዜግነት ያላት ጋዜጠኛ የተከሰሰችው በውጭ መንግስት ወኪልነት አልተመዘገበችም በሚል ነው። ጋዜጠኛዋ በቤተሰብ ውስጥ ባጋጠማት አስቸኳይ ችግር ሳቢያ ወደ ሩሲያ የተጓዘችው በግንቦት ወር ሲሆን በሰኔ ወር አውሮፕላን ማረፊያ ላይ ለአጭር ጊዜ ተይዛ ፓስፖርቷ ተወስዷል። ከማርሺቫ ረቡዕ ዕለት የታሰረች ሲሆን ጥፋተኛ ሆና ከተገኘችም እስከ ዓመት የሚደርስ የእስር ቅጣት ይጠብቃታል። ሩሲያ እንደ አውሮፓውያን የዘመን አቆጣጠር በ2020 በዩናይት ስቴትስ መንግስት የሚደግፈው የነጻ አውሮፓ ድምፅና ነጻነት ራዲዮ በውጭ መንግስት ወኪልነት ሰይማለች። በገለልተኝነት የሚንቀሳቀሰው መገናኛ ብዙሃን በበኩሉ በዜና ስርጭት ስራው ላይ ጣልቃ ገብነት እንደሆነና የዜና ማሰራጫ ስራውን እንደሚገድብበት በመግለጽ ስያሜውን አልተቀበለውም። እስሩን ተከትሎም የአሜሪካ ድምፅ ራዲዮ እህት ሚዲያ ተቋም የሆነው ነጻ የአውሮፓ ድምፅና ራዲዮ ሊበርቲ ባወጣው መግለጫ ከማርሺቫ በአስቸኳይ ከእስር እንድትለቀቅና ወደ ቤተሰቧ እንድትመለስ ጠይቋል። መገናኛ ብዙሀኑን የሚያስተዳድረው የዩናይት ስቴትስ ግሎባል ሚዲያ ኤጀንሲ ዋና ስራ አስፈጻሚ አማንዳ ቤኒት በበኩላቸው ባወጡት መግለጫ ከማርሺቫ የተከበረች ጋዜጠኛና በማህበረሰቧ ተወዳጅ መሆኗን የገለጹ ሲሆን እስሯም ፍጹም ኢፍትሐዊ በመሆኑ በአስቸኳይ መፈታት አለባት ብለዋል። የጋዜጠኞች መብት ተከራካሪው ወይም ተሟጋቹ ድርጅት ሲፒጄ እና ድንበር የለሽ ጋዜጠኞች ማህበር በበኩላቸው እንዲሁ እስሩን አውግዘዋል። ሲፒጄ ለአሜሪካና የሩሲያ ጥምር ዜግነት ያላት ጋዜጠኛ አልሱካ ማርሺቫ በተሳሳተ የወንጀል ክስ መታሰሯ በእጅጉ አሳስቦታል ያሉት በሲፒጄ የሩሲያ ጉዳይ የሚከታተሉት ጎሎንዛ የሩሲያ ባለስልጣናት በአስቸኳይ እንዲለቋትና በእሷ ላይ የተመሰረቱት ክሶችንም ሙሉ በሙሉ እንዲያቋርጡ ሲሉ ጠይቀዋል። ጋዜጠኝነትን ወንጀል አይደለም፣ ከማርሺቫ እስር ሩሲያ ነጻ ጋዜጠኝነትን ለማፈን ያላትን ቁርጠኝነት ያሳያል ሲሉም አክለዋል። የድንበር የለሽ ጋዜጠኞች ማህበር የዩናይት ስቴትስ ቢሮ ኃላፊ ክሊንተን ወይመርስ በበኩላቸው አልሱካ ማርሺቫ ከአንድ ዓመት ባነሰ ጊዜ ውስጥ የሩሲያ ዓለም አቀፍ የማስፈራራት ዘመቻ ሰለባ ስትሆን ሁለተኛው አሜሪካዊት ጋዜጠኛ ናት ብለዋል። ድንበር የለሽ የጋዜጠኞች ማህበር እስሩን በከፍተኛ ሁኔታ እንደሚያወግዘው አስታውቋል። በዋሽንግተን ዲሲ የሚገኘው የሩሲያ ኤምባሲ ምላሽ እንዲሰጥ በኢሜይል ቢጠየቅም እስካሁን ምላሽ አልሰጠም። ከማርሺቫ በሩሲያ የታሰረች ሁለተኛ አሜሪካዊ ጋዜጠኛ ስትሆን የዎል ስትሪት ጆርናል ዘጋቢ የሆነው ኢቫን ገርኮቪም ከመጋቢት ወር አንስቶ ሞስኮ ውስጥ በእስር ላይ ይገኛል። የሴኔጋል ባህር ኃይል 338 ፍልሰተኞችን ያዘ። የሴኔጋል ባህር ኃይል 338 ፍልሰተኞች ከባህር ዳርቻ 150 ኪሎ ሜትር ላይ መያዙን ነው ያስታወቀው። 35 ሴቶችና 13 ታዳጊዎች የሚገኙበት ካፕቴን አማዱ ዲያሎ የተባሉ የባህር ኃይሉ አባል ለኤኤፍፒ ዜና ወኪል አስታውቀዋል። ባለፉት ሁለት ቀናትም በተመሳሳይ ፍልሰተኞችን ከባህር ላይ መያዛቸውን ካፕቴኑ ገልጠዋል። የባህር ኃይሉ ፍልሰተኞችን ይዘው ወደ መጡበት በመመለሱ ረገድ ከሌሎች የመንግስት ቢሮዎች ጋር በመሆን ሚና እየተጫወተ መሆኑን ያወሱት ካፒቴን አማዱ ወደ አውሮፓ ለመሻገር የሚሞክሩትን ፍልሰተኞች ለመያዝ አሰራር መቀመጡንም ጠቁመዋል። የስፔኗ ካናሪ ደሴት ከምዕራብ አፍሪቃ ለሚነሱ ፍልሰተኞች መዳረሻ መሆኗ ሲታወቅ ከሁለት ሳምንታት በፊት በአንድ ቀን ውስጥ ብቻ 900 የሚደርሱ ፍልሰተኞች ደሴቲቱ ዘልቀዋል። ህገወጥ አዘዋዋሪዎች በአሁኑ ወቅት ያለውን የመልካም አየር ጸባይ ስለሚጠቀሙ የፍልሰተኞቹ ቁጥር ሊጨምር መቻሉም ታውቋል። በሜዲትራኒያን ባህር በኩል ያለው ቁጥጥር ጠበቅ በማለቱም በሰላማዊ ውቅያኖስ በኩል ወደ አውሮፓ ለመሻገር የሚሹ ፍልሰተኞች ቁጥር ሊጨምር መቻሉም ጨምሮ ተመልክቷል። ከጃፓኑ ፋኩሺማ የአሳ ናሙናዎች ሊመረመሩ ነው። የዓለም አቀፍ የአቶሚክ ኢነርጂ ተቋም መርማሪዎች ቡድን ከጃፓኑ ፉኩሺማ ዩዴቺ የኒውክሌር ኃይል ማመንጫ የሚወጣው የተጣራና የታከመ የውሃ ፍሳሽ ያለውን ተጽዕኖ ለመገምገም እየተካሄደ ያለ የአሳ ናሙናዎች ዝግጅት ዛሬ ተመልክቷል። በጃፓን የባህር ምህዳር ምርምር ኢንስቲትዩት ስር ባለው የቺባ ጣቢያ የተገኘው ዓለም አቀፉ ተቋም ቡድን ከቻይና፣ ከደቡብ ኮሪያና ከካናዳ የተወጣጡ ገለልተኛ ሳይንቲስቶችን ያቀፈ ሲሆን ናሙናዎቹ ለነጻ ምርመራ ወደ ተለያዩ አብያተ ሙከራዎች እንደሚላኩም ታውቋል። የፉኩሺማ ዳይቺ ኃይል ማመንጫ መጋቢት 2004 ዓ.ም አካባቢውን በመታው ኃይሉ 9.0 በተመዘገበ ርዕደ ምድር ምክንያት የተነሳ የበረታ የባህር ማዕበል ብርቱ ጉዳት ካደረሰበት ጊዜ አንስቶ 11 ዓመት ተኩል ለሚሆን ጊዜ ዝግ ሆኖ ቆይቷል። ምንም እንኳን በወቅቱ በጨረራ የተበከለው የባህር ውሃ አሁን እየጸዳ የዓለም አቀፉ የአቶሚክ ኢነርጂ ተቋም ሳይንቲስቶች እንደመሰከሩት፣ የጃፓን ጎረቤቶች ግን በጥርጣሬያቸው ቀጥለዋል። የቻይና፣ የጃፓን፣ ይቅርታ ቻይና የጃፓን ባህር ውጤት የሆኑ ምግቦችን መግዛት ያቆመች ሲሆን በመቶዎች የሚቆጠሩ ደቡብ ኮሪያውያን የሀገራቸውን የምግብ ምርቶች ከጃፓን የማስገባት እቅድ ተቃውመው ሰልፍ መውጣታቸው ይታወሳል። አድማጭ ተመልካቾቻችን ለሰዓቱ የተያዙት የዓለም ዜናዎች እነኙ ነበሩ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ ጥቅምት 9 2016 ዓ.ም ስርጭታችንን ነው ከአሜሪካ ድምፅ እየተከታተላችሁ ያላችሁት። ዛሬ ምሽት ኤልያስ አስማረ ስርጭቱን ያቀናብርልናል። በምስልና ድምፅ ቅንብሩ ሲሳይ አሸናፊና ግርማ ደገፋ፣ በዌብና ድረገጽ ቅንብሩ ደግሞ አበባየው ገበያውም አብረውኛሉ። ዋና አዘጋጃችን ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ እየተደመጡ ይገኛሉ። የድምፅ አሊያም ደግሞ የጽሑፍ መልእክት ለመተው የምትሹ ብትኖሩ 2022059942 የዋትሳፕ መስመራችንን ተጠቀሙ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ባለፉት ጥቂት ሳምንታት ውስጥ በኦሮሚያ ክልል ልዩ ልዩ አካባቢዎች በአስሮች የሚቆጠሩ ሰዎች በታጣቂዎች እንደታገቱ ከገተው የተለቀቁ ሰዎች የታጋቾች ቤተሰቦችና የመንግሥት ምንጮች ገልጸዋል። አጋቾቹ ያዟቸውን ሰዎች ለመልቀቅ ከፍተኛ ገንዘብ እንደሚጠይቁም ተሰምቷል። እገታ ከተፈጸመባቸው አካባቢዎች የአንደኛው ተወላጅ እንደሆኑ የገለጹና ስለ ሁኔታው የሚያውቁ አስተያየት ሰጪ ሰሞኑን 8 አርሶ አደሮች በነፍስ ወከፍ እስከ 300 ሺህ ብር የማስለቀቂያ ቤዛ እንደከፈሉ ተናግረዋል። ከእገታ የተለቀቁ አንድ ግለሰብ ደግሞ ነፃ ለመውጣት ከሌሎች ጓደኞቻቸው ጋር ከ2 ሚሊዮን ብር በላይ ከፍለናል ብለዋል። የኦሮሚያ ክልል የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ መንግስት ኦነግ ሸኔ የሚለውና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራውን ታጣቂ ቡድን ለእገታው ተጠያቂ አድርገዋል። የኦሮሞ ነጻነት ሰራዊት ቃል አቀባይ እንደሆኑ የሚገልጹት አቶ ኦዳ ተርቢ በበኩላቸው ውንጀላውን አስተባብለዋል። የዚህን ጉዳይ ዝርዝር ኬኔዲ አባቴ ይነግረናል።
በኦሮሚያ ክልል ልዩ ልዩ አካባቢዎች በታጣቂዎች የሚፈጸመው የሰላማዊ ሰዎች እገታ ሲቀጥል፣ ከሰሞኑም በአንዳንድ ስፍራዎች ተከታታይ ሊባሉ የሚችሉ እገታዎች ተፈጽመዋል። በቅርቡ እገታ ከተፈጸመባቸው ቦታዎች መካከል የምስራቅ ሸዋ ዞን ፈንታሌ ወረዳ ይጠቀሳል። በዋናው የፌዴራል መንገድ ወረዳውን በተሽከርካሪ አቋርጠው ሲጓዙ የነበሩ 10 የግንባታ ባለሙያዎች በታጣቂዎች ታግተው ለ20 ቀናት ከቆዩ በኋላ የተጠየቁትን የማስለቀቂያ ቤዛ ከፍለው ነጻ እንደወጡ ከታጋቾች አንዱ ተናግረዋል። እገታውን የፈጸሙት የኦሮሞ ነጻነት ሰራዊት ታጣቂዎች እንደሆኑ የተናገሩት አስተያየት ሰጪው አጋቾቹ ለብዙሃን መገናኛ መረጃ ከሰጠን እንደሚገድሉን አስጠንቅቀውናል በማለት ድምጻቸው አየር ላይ እንዳይውል ማንነታቸውም እንዳይታወቅ ጠይቀውናል። በወቅቱ የግንባታ ባለሙያዎቹን ጨምሮ በአጠቃላይ 30 የሚደርሱ የአንድ ድርጅት ሰራተኞች በአንድ ተሽከርካሪ ላይ ሆነው እየተጓዙ እንደነበርና ከመካከላቸው 20ዎቹ ሴቶች እንደነበሩ አውስተዋል። አጋቾቹ ሴቶቹን ለአንድ ቀን ካሳደሩ በኋላ በማግስቱ በነጻ እንደለቀቋቸውም ተናግረዋል። እርሳቸውን ጨምሮ 10ሩ ታጋቾች ደግሞ በድምሩ ከ2 ሚሊዮን ብር በላይ ከፍለው ከ20 ቀናት ቆይታ በኋላ ባለፈው ሰኞ ጥቅምት 5 ቀን 2016 ዓ.ም እንደተለቀቁ አስታውቀዋል። በክልሉ ምዕራብ ሸዋ ዞን ዳንዲ ወረዳ ደግሞ ከ10 ቀናት በፊት 8 አርሶ አደሮች ታግተው እያንዳንዳቸው ከ250 እስከ 300 ሺህ ብር ከፍለው እንደተለቀቁ ስለ እገታው የሚያውቁ አንድ የአካባቢው ተወላጅ ለአሜሪካ ድምፅ ተናግረዋል። ስሜ ቢጠቀስ ለደህንነቴ ያሰጋኛል ያሉት እኚሁ አስተያየት ሰጪ ስለ ሁኔታው አስረድተዋል።
ምዕራብ ሸዋ ደንዲ ወረዳ እንጫጎዴቲ የሚባል ቀበሌ ነው። የዛሬ 10 ቀን አካባቢ 8 ሰዎችን ይዞ ሄዱ። አርሶ አደሮችን ነው እንግዲህ የሚያውቁት። 8 ሰዎችን ይዞ ሄዱ። ሲገቡ እንግዲህ ምንድን ነው መሳሪያ ይዞ ስለሚገቡ ቀጥታ ቤት አንኳኩቶ ነው የሚገቡት። ማንም ሰው ድምፅ እንዳያወጣ ሞባይል ምናምን ወደ ሌላ ሰውም እንዳይደውሉ ሞባይል ይቀሟቸዋል። መጀመሪያ ያው በዛው ጸጥ አድርጎ ነው ከየሰፈሩ እንደዚሁ እየዞሩ እየለቃቀሙ ይዞ የሚሄዱት ማለት ነው። እዛ ይዟቸው ይሄዱና ከዛ ሰዎቹ ጋር በጎረቤትም በምናምንም በሚያውቁት ያው የተያዙት ሰዎች በሚያውቁት ስልክ ደውላሉ። ያገቱት ሰዎች ለቤተሰቦቻቸው የሚጠይቁትን ገንዘብ ይነግሯቸዋል ማለት ነው። አሁን እኔ ባለፈው የታያዙት ሰዎች ላይ 250 ሺህ የተጠየቁ አሉ። 300 ሺህ ብር የተጠየቁ አሉ። አሁን ሁሉም ከፍለው የመጨረሻው ሰው ቀዳሜ ለት ተከፍሎለት ወጣ አሉ። 250 ሺህ እስከ 300 ሺህ ብር ያ ካርድ ያለው ካርዱን ሽጦ እህልም ያለው እንደዚሁ ከዘመድ ተበድረው እንግዲህ ስምንቱም አሁን ወጥቷል አሉ።
ታግተው የተለቀቁት ስምንቱም አርሶ አደሮች ወንዶች እንደሆኑ ማክለዋል። አጋቾቹ በመንግስት ኦነግ ሸኔ የሚባለው የኦሮሞ ነጻነት ሰራዊት አባላት እንደሆኑ እገታውን በሚፈጽሙበት ወቅት ስለመናገራቸውም ታግተው ከተለቀቁት ሰዎች እንዳረጋገጡም አስተያየት ሰጪው ገልጸዋል።
አንዳንዶቹ ምንድነው እኛ የሸኔ እንትኖች ነን፣ ለህዝቡ ነው የምንዋጋው፣ ስለዚህ ለመኖር የሚያስፈልገንን ነገር ገንዘብ ያስፈልገናል በሚል እንትን ገብቶ እንደ ይዟቸው እንደሚሄዱ ነው እዛ ይናገራሉ ነው የሚባለው። ግን ኤግዛክትሊ እነሱ የሆኑ በእነሱ ስም የተደራጁ የሆኑ በግልጽ የምታወቅ ነገር የለም። ግን አንድ አይነት ኢንፎርሜሽን ስለኛ ከተናገራችሁ በህይወታችሁ አትኖሩም የሚል ነገር እንትን ሰጧቸው ነው የሚለቋቸው። እና ከዛ ከተለቀቁ ሰዎቹ ለመናገር ይፈራሉ። ምንም አይነት ኢንፎርሜሽን ወዴት እንኳን እንደተወሰዱ የት እንደቆዩ በምን አይነት ሁኔታ ውስጥ እንደቆዩ ይሄንን ሁሉ ለመናገር ኃይለኛ ፍራቻ ውስጥ ስለመገቡ ኢንፎርሜሽን አይሰጡም በተይዙም የሚወጡ ሰዎች።
በተመሳሳይ የእገታ ዜና በምስራቅ ሸዋ ዞን አሉቶ ላንጋኖ የጂኦተርማል ፕሮጀክት ለስራ ሲንቀሳቀሱ የነበሩ በቁጥር ያልገለጻቸው ሰራተኞቹ ከሳምንታት በፊት እንደታገቱበት የገለጸው የኢትዮጵያ ኤሌክትሪክ ኃይል እገታው ባልታወቁ ሰዎች እንደተፈጸመ መስከረም 22 ቀን ባወጣው መግለጫ አስታውቋል። የታገቱ የፕሮጀክቱን ሰራተኞች ለማስለቀቅ ከሚመለከታቸው አካላት ጋራ በቅንጅት እየሰራ እንደሚገኝም ገልጾ ነበር። የታጋቾቹ ቁጥር 6 እንደሆነ የአሜሪካ ድምጽ ከታጋቾቹ የስራ ባልደረቦች ለማረጋገጥ ቢችልም ታጋቾቹ ስለሚገኙበት ሁኔታ ግን ከባልደረቦቻቸውም ይሁን ከኢትዮጵያ ኤሌክትሪክ ኃይል ተጨማሪ መረጃ ለማግኘት ይህ ዘገባ እስከተጠናቀረበት ጊዜ ድረስ ያደረገው ሙከራ አልተሳካም። የኢትዮጵያ ኤሌክትሪክ ኃይል ለታጋቾቹ ደህንነት በማሰብ ባልደረቦቻቸው ደግሞ ለራሳቸውም ደህንነት ጭምር በመስጋት መረጃ መስጠት እንደማይችሉ ነግረውናል። በኦሮሚያ ክልል እየተበራከተ የመጣውን የሰላማዊ ሰዎች እገታ አስመልክቶ አስተያየታቸውን የሰጡን የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ አይሉ አዱኛ እገታውን የሚፈጽመው መንግስት በሽብርተኝነት የፈረጀው ኦነግ ሸኔ ያሉት ታጣቂ ቡድን እንደሆነ ገልጸዋል።
እገታውን የሚፈጽመው ሽብርተኛ ቡድኑ ሸኔ ነው። በክልላችን ውስጥ የሚንቀሳቀሰው ሽብርተኛ ቡድን የጸጥታ ኃይል ስምሪትን ያየ እንደዚህ አይነቶች እገታዎች የሚፈጽሙበት ሁኔታዎች አሉ ማለት ነው። ስለዚህ ይሄኛው ሽብርተኛ ቡድን በየአካባቢው አለው ለማለት እንደዚህ አይነት ድርጊቶች ይፈጽማል፣ ያፍናል፣ ይወስዳል፣ ይገላል። የሚገለውን ግን ሰላማዊ ዜጎች ላይ ያነጣጠረ በአንድ በኩል የራሱን ኪስ ለማደለብ የሚጠቀምበት ነው። በሌላ በኩል ደግሞ እስካሁን ባደረገው እንቅስቃሴ ያልተሳካለትም ስለሆነ አለው ለማለት የሚፈጽሞቹ ድርጊቶች ናቸው። ስለዚህ መንግስት የዜጎችን ደህንነት ወጥቶ የመግባትን ለማረጋገጥ መጠነ ሰፊ ስራዎችን እየሰራ ይገኛል። ታግቶ በተወሰዱ ዜጎች ላይ አስመልክቶ በተለያዩ ቦታዎች ኦፕሬሽን አድርገው ያስለቀቀበት ሁኔታ አለ። ነገር ግን የጸጥታ አካል ባልደረሰባቸው አካባቢዎች ተሰውሮ እንደዚህ አይነት እገታዎችን ይፈጽማል። ይሄ ደግሞ ዋናው የአሸባሪነት መገለጫ ነው ማለት ነው። በተለያዩ ዓለማትም እንደዚህ አይነቶች የመደራደር አቅም ለማጎልበት የሚፈጸሙ ስለሆነ መንግስት የዜጎቹን ደህንነት ለማስጠበቅ የተቻለውን ሁሉ እያደረገው ይገኛል። አንተ በጠቀስካቸው አካባቢዎች የሚከሰቱ ነገሮች አሉ። እሱንም ለመቅረፍ ደግሞ በተቀናጀ ሁኔታ እየተሰራ ያለበት ሁኔታ ነው ያለው።
የኦሮሞ ነጻነት ሰራዊት ቃል አቀባይ እንደሆኑ የገለጹትና በዩናይትድ ስቴትስ የሚገኙት አቶ ኦዳ ተርቢ በበኩላቸው ለአሜሪካ ድምጽ በሰጡት አስተያየት የቀረበባቸውን ውንጀላ አስተባብለዋል።
ዱራን ዱርሴ ከነኝ ገለተረሬ ንወርባሉ ወቦንጎት ሰከፊቴት ሀረከን ቀብ ኩኖጂን ሽፍታለ።
በመጀመሪያ አስመሬ መናገር የምፈልገው የኦሮሞ ነጻነት ሰራዊት ከመሰል አይነት ድርጊት ውስጥ እጁ የለበትም። ይህ የሽፍታ ስራ ነው። በስልጣን ላይ ያለው ስርዓት ሚሊሻንና ሰራዊትን አሰልጥኖ የተለያዩ ተግባራትን በኦሮሞ ነጻነት ሰራዊት ስም እየፈጸመ ነው። ይህም በተለይ በሆሮ ጉዱሩ ወለጋና በምዕራብ ሸዋ ዞኖች ላለፉት ጊዜያት ሲስተዋል ቆይቷል። አሁን ግን ይህ ሁኔታ ከዚህ በላይ የተስፋፋ ነው። በስልጣን ላይ ካለው አካል አቅም በላይ እየሆነም ነው። ምክንያቱም ሽፍታ በስቷል በየቦታው። ይህን ድርጊት የሚፈጽሙት በስልጣን ላይ ካለው ስርዓት ጋር ግንኙነት ሊኖራቸውም ላይኖራቸውም ይችላል። ነገር ግን ነፍጥ ይዘው ዘረፋ መፈጸም ተበራክቷል። በዚህም የተነሳ በስልጣን ላይ ያለው አካል የህዝብን ደህንነት መጠበቅ አቅቶታል። ሰላምና ዲሞክራሲ በሰፈነበት ሀገር መንግስት ነኝ የሚል አካል ነበር ተጠያቂነት ወስዶ የሚያስተካክለው። ነገር ግን ይህን እያየን አይደለንም። ስለዚህ ወንጀለኞች ነፍጥ አግኝተው መሰል ወንጀልን ፈጽመው ራሳቸውን እያበለጸጉ ናቸው።
በምዕራብ ሸዋ ዞን ዳንዲ ወረዳ ፍንጫ ጎደቲ ቀበሌ ስለተፈጸመው የ8 አርሶ አደሮች እገታ ማብራሪያ የሰጡን የአካባቢው ተወላጅ እንደሆኑ የነገሩን ግለሰብ በአካባቢው እገታ ሲፈጸም ይህ የመጀመሪያው አይደለም ብለዋል። ከቅርብ ጊዜያት ወዲህ ግን ድርጊቱ ተከታታይነት እንደሚታይበትና ከ2 ወር በፊትም 3 ሰዎች ታግተው በነፍስ ወከፍ ከ300 እስከ 350 ሺህ ብር የማስለቀቂያ ቤዛ ከፍለው እንደተለቀቁ አስታውሰዋል። ከዚህም የተነሳ በአሁን ወቅት አብዛኛው የአካባቢው ነዋሪዎች በስጋት ቀያቸውን ጥለው እየወጡ እንደሚገኙ አመልክተዋል።
አሁን ደግሞ ምንድን ነው የነሱ ስትራቴጂ? አንድ ሰሞን መሩና ይዞ ይሄዳሉ ሰዎችን። ከዛ ትንሽ ያዘናጉና ከአንድ ወር ከሁለት ወር በኋላ ደግሞ እንደዚሁ ደግሞ ተመልሶ በድንገት መጥቶ እንደዚሁ አግቶ ይዞ ይሄዳል። እንደዚሁ በቃ እያዳረሱ እንደው ህዝቡ ሌላ አለም ሰቀቀን ውስጥ ገብቷል። መኖር በቃ እስከሚያስጠላ ድረስ ነው ህዝቡ በጣም እያመራራ ያለ። ይሄ ሁሉ መንግስት ባለበት ሀገር ውስጥ ስከናወን ኢንፎርሜሽን መቼም በጣም ቅርብ ነው። እንግዲህ ይሄ በአዲስ አበባ በጣም ቅርብ የሆነ ቦታ ነው። ይሄ ሁሉ ሲከናወን የመንግስት አካል ሰምቶ ህዝቡን ፕሮቴክት ለማድረግ ምንም አይነት እንቅስቃሴ አለማድረግ ትንሽ በጣም ህዝቡ እንትን ውስጥ ቀጥሏል። ፍራስትሬሽን ውስጥ ህዝቡ አሁን ምንድን ነው ሸሽቶ ጠቅላላ ሸሽቶ ወደ ከተማ ገብቷል እና ዘመድ ያለው ዘመድና ሌላው ተከራይተው ሙሉ በቃ ኦልሞስት ሁሉም ሰው ወጥቷል ማለት ይቻላል። አሁን የመንግስት አካል ወይ ገለልተኛ አካል ብኖር እና ሄዶ እዛ አካባቢ ቢጠይቅ ሁሉም ሰው ሸሽቶ ወጥቷል። ቀዩን ትቶ ማለት እንግዲህ አሁን አዝመራው ምንም አለ ያን ሁሉ ትቶ ሰው ወደ እንትን ገብቷል እና እንግዲህ እንደ አገር እንደ መንግስት ይህን ነገር ሰምቶ ህዝቡን ፕሮቴክት ማድረግ ቢችል የምል ነገር ነው ያለ።
መንግስት በክልሉ የተበራከተውን የእገታና መሰል ወንጀል ለመከላከል እርምጃ እየወሰደ እንደሆነ የገለጹት የኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ ኃላፊ ኃይሉ አዱኛ በበኩላቸው ህብረተሰቡም ከጸጥታ አካላት ጋር ሊተባበር ይገባል ብለዋል።
ሰላም ሲጀመር የህዝቡ ነው። ህዝቡ ተደራጅቶ ሰላሙን ማስጠበቅ ልማቱን ማስቀጠል መቻል አለበት። እያንዳንዱ ቀበሌ ላይ እያንዳንዱ ቤተሰብ ላይ እና የጸጥታ አካላትን እንትን ማድረግ አንችልም፣ ማቆም አንችልም። ስለዚህ የህብረተሰቡ ከመንግስት የጸጥታ አካላት ጋር የመስራት እየአካባቢ ያለውን መረጃዎችን ለሚመለከቱ መስጠት ተደራጅቶም የራሳቸውን አካባቢ የመጠበቅም አላቸው። መንግስትም በተቻለው አቅም ሁሉ ደግሞ ጥረቶችን እያደረገ ይገኛል ማለት ነው።
በክልሉ አሳሳቢ የሆነ የመጣው የሰዎች እገታ ጉዳይ ከ3 ወራት በፊት ሰኔ 29 ቀን 2015 ዓ.ም በተካሄደው የህዝብ ተወካዮች ምክር ቤት መደበኛ ስብሰባ ላይ መነጋገሪያ ከነበሩ ጉዳዮች አንዱ እንደነበር መዘገባችን ይታወሳል። በወቅቱ ጠቅላይ ሚኒስትር አብይ አህመድ በሰጡት ምላሽ መንግስት ችግሩን ለመቅረፍ እርምጃ እንደሚወስድ ቢገልጹም ከፍተኛ የማስለቀቂያ ገንዘብ የሚጠየቅባቸው የእገታ ድርጊቶች ግን እየተባባሱ ይገኛሉ። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ስቱዲዮ በቀጥታ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ኬኔዲ አስቀድሞ ያስደመጠን የዕለቱን አብይ ጉዳይ ነበረ። ወደ ትንታኔው መጽሔት እናቀናለን። ቀጣዩ ዘገባም በኦሮሚያ ክልል ውስጥ ያቆየናል። በኦሮሚያ ክልል በምዕራብ ወለጋና ቄለም ወለጋ ዞኖች አንዳንድ ወረዳዎች ረሃብ እንደተጋረጠባቸው ነዋሪዎች ገልጸዋል። የአሜሪካ ድምፅ ያነጋግራቸው የወረዳዎቹ ነዋሪዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ለአመታት በዘለቀው ግጭት የተነሳ ለከፋ ረሃብ እንደተጋለጡ ተናግረዋል። ከፍተኛ የሰብአዊ እርዳታ እጦት እንዳለባቸው ነዋሪዎቹ ጠቅሰው አሁንም በርካታ የወረዳዎቹ ህጻናት በረሃብ እየተሰቃዩ እንደሚገኙ አመልክተዋል። በጉዳዩ ላይ ከምዕራብ ወለጋና ከቄለም ወለጋ ዞኖች የጤና ተቋማትና ቦሳ ጎንፋ እንዲሁም ከኦሮሚያ ክልል ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ፀሐይ ዳምጤ የዚህን ጉዳይ ዝርዝር ትነግረናለች።
በኦሮሚያ ክልል ምዕራብ ወለጋና ቄለም ወለጋ ዞኖች አንዳንድ ወረዳዎች በመንግስትና በኦሮሞ ነጻነት ሰራዊት መካከል ያላባራው ግጭት ለከፋ ረሃብ እንዳጋለጣቸው የወረዳዎቹ ነዋሪዎች ገልጸዋል። በምዕራብ ወለጋ ዞን የቤጊ ወረዳ ነዋሪ እንደሆኑ የገለጹት አቶ አለማዮ ገብሳ ለረሃቡ መባባስ መንስኤ ናቸው ያሏቸውን ምክንያቶች ለአሜሪካ ድምጽ አስረድተዋል።
ረሃቡን ያመጣውና ያባባሰው የጸጥታው ችግር ነው። ህብረተሰቡ የልማት ስራውን እንደ ልቡ ተንቀሳቅሶ እንዳይሰራ የጸጥታ ሁኔታው አስቸጋሪ ሆኗል። የመንግስት የጸጥታ ኃይሎችም ታጣቂዎችም ነዋሪውን ያዋክባሉ። ተረጋግቶ ማሳውን ለማረስ እና ለመዝራት አልቻለም። በእነርሱ የተኩስ ልውውጥ መካከል ብዙ ንጹሃን ይሞታሉ። ስለዚህ የተረጋጋ ነገር የለም። ባለፈው ዓመት ሰው ያለውን ሲበላ ነበር። አሁን ግን በእጁ የነበረውን ጨርሶ ተርቧል። ህዝቡ ለመሬት ይዞ መራቡ እጅግ አሳዛኝ ነው።
በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ለአመታት በዘለቀው ግጭት የአካባቢው ነዋሪ እርዳታ ለማግኘት እየተማጸኑ እንደሆኑ ጠቁሞ ህጻናት በረሃብ እየተሰቃዩ እንደሚገኙ አመልክተዋል። አስተያየት ሰጪው አክለው የገበሬዎች ንብረትም እየተዘረፈ ነው ብለዋል።
ከተማ ላይ ውጊያ ሲኖር ገጠር ውስጥ ታጥቀው ህብረተሰቡን የሚዘርፉ አሉ። ውጊያው ከከተማ ወጣ ካለ ደግሞ የመንግስት የጸጥታ ኃይሎች ልብስ በመልበስ ተመሳስለው ዘረፋ የሚፈጽሙ አሉ። እናም ነዋሪዎች በጣም አስቸጋሪ ሁኔታ ውስጥ ናቸው።
ሌላው በቄለም ወለጋ የጋውቄቤ ወረዳ ነዋሪ አቶ ከማል ሰይድ ህጻናት በምግብ እጦት ምክንያት በስቃይ ላይ መሆናቸውን ተናግረዋል።
ህጻናት በረሃብ ተጎድተው ህይወታቸውን እያጡ ነው። የለቅሶ ድንኳን በየቦታው ተተክሏል። አሁንስ ተስፋ ቆርጠናል። ማረስ እየቻልን በረሃብ እጃችን ላይ ልጆቻችን እያጣን ነው። ከዚህ በላይ አስከፊ ነገር አለ?
በምዕራብ ወለጋ የቆንዳላ ወረዳ ነዋሪ የሆኑት አቶ ታምሩ ዱጋሳ ደግሞ
እስካሁን ምንም አይነት የሰብአዊ እርዳታ የለም። መንግስትም ለህዝቡ ጩኸት የሰጠው መልስ የለም። ለህብረተሰቡ ቶሎ እርዳታ ካልደረሰ ጉዳቱ የከፋ ነው።
ከሁለቱም ዞኖች የተወጣጡ ሰዎች ለቪኦኤ እንደተናገሩት በምግብ እጦት የሚሰቃዩ በርካታ ህጻናት እንዳሉ ገልጸው የተለያዩ መንግስታዊና መንግስታዊ ያልሆኑ ድርጅቶች ሰብአዊ እርዳታ እንዲያደርጉ ጠይቀዋል። ከምዕራብ ወለጋ ከቄለም ወለጋ ቡሰ ጎኖፋና ከኦሮሚያ ቡሰ ጎኖፋ እንዲሁም በሁለቱም ዞኖች የሚገኙ የጤና ተቋማትና ከኦሮሚያ ኮሚኒኬሽን ቢሮ ምላሽ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠው ለቀደመው ዘገባ አመሰግናለሁ። የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። በአማራ ክልል በተስፋፋው ግጭት ምክንያት የመጓጓዣ አገልግሎት በመስተጓጎሉ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ወደ የሚማሩባቸው ዩኒቨርሲቲዎች መመለስ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። በሐዋሳና በዲላ ዩኒቨርሲቲ እንደሚማሩ የገለጹልን ለደህንነታቸው በመስጋት ስማቸውን እንዳንጠቅስ የጠየቁን ተማሪዎች ከሚኖሩባቸው የክልሉ አካባቢዎች ወደ አዲስ አበባም ሆነ የአውሮፕላን በረራ ወዳለባቸው ከተሞች ለመሄድ እንደተቸገሩ ገልጸዋል። ሌሎች ተማሪዎች ደግሞ ከክልሉ አዲስ አበባ የየብስ ትራንስፖርት ማግኘት ባለመቻላቸው 3 እጥፍ በሆነ ወጪ ከክልሉ በአውሮፕላን ለመውጣት እንደተገደዱ ጠቅሰዋል። መንግስት ወደ የሚማሩባቸው ዩኒቨርሲቲዎች እንዲያደርሳቸውም ጠይቀዋል። ለአሜሪካ ድምፅ አስተያየታቸውን የሰጡ ዩኒቨርሲቲዎች በበኩላቸው የአማራ ክልል ተማሪዎችን በከፊል እየተቀበሉ እንደሚገኙ አመልክተዋል። ትምህርት ሚኒስቴር ደግሞ ጉዳዩን በቅርበት እየተከታተልኩት ነው፣ ድጋፍና ክትትልም እያደረግኩ ነው ብሏል። ገብረ ሚካኤል ገብረ መድን ቀጣዩ ዝርዝር ልኮልናል።
በአማራ ክልል ባለው ተለዋዋጭ የግጭት ሁኔታ ምክንያት የትራንስፖርት አገልግሎት በመስተጓጎሉ በክልሉ የሚገኙ የከፍተኛ ትምህርት ተቋማት ተማሪዎች ወደ የሚማሩባቸው ዩኒቨርሲቲዎች መመለስ እንዳልቻሉ ለአሜሪካ ድምፅ ተናግረዋል። ለደህንነታቸው ስለሚሰጉ ማንነታቸው እንዲጠቀስ ያልፈለጉ በሐዋሳና በዲላ ዩኒቨርሲቲዎች እንደሚማሩ የገለጹልን ተማሪዎች ከሚኖሩባቸው የክልሉ አካባቢዎች ወደ አዲስ አበባም ሆነ የአውሮፕላን በረራ ወዳለባቸው ከተሞች ለመሄድ እንደተቸገሩ ተናግረዋል። በሐዋሳ ዩኒቨርሲቲ የ3ኛ ዓመት የኢንጂነሪንግ ተማሪ እንደሆነ የነገረን አንደኛው አስተያየት ሰጪ ከምዕራብ ጎጃም ዞን ፍኖተ ሰላም አካባቢ ወደሚማርበት ዩኒቨርሲቲ መሄድ እንዳልቻለ ይገልጻል።
አሁን ኦልሞስት ወደ 2 ዓመት እያለፈው ነው። እኛ ደግሞ መሄድ አልቻልንም።
ለምንድን ነው መንቀሳቀስ ያልቻልከው አንተ? እሱን ችግር እስኪ ንገረኝ።
ትራንስፖርት የለም። ለምሳሌ አሁን መሄድ መንቀሳቀስ አትችልም። የትራንስፖርት ለምሳሌ አሁን ከአንድ ከተማ አንድ ከተማ መንቀሳቀስ አትችልም። አንተ ሰላም እያለ ታክሲ ነበረ። ከአንድ ቦታ ወደ አንድ ቦታ መንቀሳቀስ እንደልብ ትችላለህ። አሁን ግን ታክሲ የሚባል ነገር በከተማ ነገር ከከተማ ከተማ መንቀሳቀስ አይችልም።
የሐዋሳ ዩኒቨርሲቲ በበኩሉ በአሁኑ ሰዓት የጠራናቸው ተማሪዎች የሉንም ብለዋል። ዶክተር መቤት በቀለ የትምህርት ተቋሙ የውጭ ግንኙነትና የኮሙኒኬሽን ዋና ዲሬክተር ናቸው።
አሁን አዲስ ጥሪና አዲስ ምዝገባ ለጊዜው ለፖስት ግራጁዌት ነው እንጂ አንደር ግራጁዌት ተማሪ የለም።
ስለዚህ ተማሪዎቻችሁን ቀድማችሁ ነው የጠራችሁት እናንተ?
እኛ ቀድመን በክረምት እንዲገቡ ስላደረግን እንደ ማካካሻ እየተገፉ የመጡ ስኬጁሎችን ለማስተካከል ብለን አሁን የጠራነው ተማሪ የለም። እኛ ዩኒቨርሲቲ አሁን አዲስ ጥሪ አልጠራም።
አስተያየት የሰጠን ተማሪ ደግሞ ዩኒቨርሲቲው የተወሰኑ ተማሪዎችን ብቻ እንደጠራ ይናገራል።
ሐዋሳ ምን ወባ አልጠራም፣ በከፊል የጠራው።
የተጠሩት እነማን ናቸው?
ለምሳሌ ይሄ የሶስተኛ ዓመትና የአራተኛ ዓመትና የአምስተኛ ተማሪዎች አሉ አለ። እነሱ ተማሪዎች ያለፋሽ ዲፓርትመንት አለ፣ እነሱን የጠራው ከሁለት ሳምንት አልፎ ክረምት እያስተናሳደር እያለፈ እንደፈለ የሚጠራው ያለፈን ትምህርት ለብስ ለመማር ጠርቶናል። ሶስተኛ ዓመቶችን አራተኛ ዓመቶችን ያ ጠርቷል።
ዶክተር መቤት በምላሹ ከአንደኛ እስከ ሶስተኛ ዓመት ያሉት የሐዋሳ ዩኒቨርሲቲ ተማሪዎች ነሐሴ ላይ እንደተጠሩ አውስተው በተለየ ምክንያት የቀረ አንድም ተማሪ የለም ማለት ግን አልችልም፣ መረጃው የለኝም ብለዋል። በዲላ ዩኒቨርሲቲ የሁለተኛ ዓመት የምህንድስና ተማሪ እንደሆነ የገለጸልን ሌላው አስተያየት ሰጪም ከሚኖርበት የምዕራብ ጎጃም አካባቢ ወደሚማርበት ተቋም መሄድ እንዳልቻለ ገልጿል።
ትንሽ ከበድ ይላል ያለው የጸጥታ ሁኔታ ወደ መሰላም አካባቢ ነውና።
አሁን መቼ ነበር የጠራው ዲላ ዩኒቨርሲቲ? ለምንድን ነው መሄድ ያልቻልከው?
ያው የትራንስፖርት እንቅስቃሴ አይደለም ሀገር አቋራጭ ቀርቶ ባጃጅ እንቅስቃሴ ራሱ የለም በዚህ ሰዓት ማለት ይቻላል። ትራንስፖርት እንቅስቃሴ የለም። ያው ከጠራ የተወሰነ ጊዜ ቆይቷል፣ ግን መሄድ አልቻልንም ማለት ነው። ወደዛ ባለው በጸጥታ ሁኔታ
የዲላ ዩኒቨርሲቲ ተማሪ እንደሆነች የነገረችን ሶስተኛዋ አስተያየት ሰጪም ከባህር ዳር ወደ ዲላ የየብስ ትራንስፖርት አገልግሎት ባለመኖሩ ምክንያት በአውሮፕላን ለመጓዝ በመገደዴ ለከፍተኛ ወጪ ተዳርጌያለሁ ትላለች።
በፕሌን ሌላ ጊዜ ከምመጣው ሶስት እጥፍ በሚሆን ዋጋ ከፍዬ መጥቻለሁኝ። ያው ኖሮ ይቻላ ግድ ዩኒቨርሲቲ ስለጠራ እናቴ ብቻ ነው የምታሳድገኝ። ያው ተበድራጡታ እንትን ብላኛለች። በጣም ይከብዳል፣ የወጪ ምንትን ብሎናል። ሌላ ደግሞ ጭራሽም ይህንን ማድረግ ባለመቻል በአቅም የተነሳ ይሆናል ወደ ባህር ዳርም ማለፍ ሳይችሉ ያልመጡ ልጆች ይኖራሉ።
በጉዳዩ ላይ ከዲላ ዩኒቨርሲቲ የሥራ ኃላፊዎች አስተያየት ለማግኘት ስልክ በመደወልና አጭር የጽሑፍ መልእክት በመላክ ያደረግነው ጥረት ለዛሬ አልተሳካም። ሌሎች ዩኒቨርሲቲዎች ግን የአማራ ክልል ተማሪዎቻቸውን በከፊል እየተቀበሉ እንደሆኑ አስታውቀውናል። የጅማ ዩኒቨርሲቲ ፕሬዝደንት ዶክተር ጀማል አባፊጣ በአጭር የጽሑፍ መልእክት ባደረሱን መረጃ ተቋማቸው ከአማራ ክልል 91 ከመቶ ያህሉን ተማሪዎች እንደተቀበለ ነግረውናል። ይህም ከአምናው የክልሉ ተማሪዎች ቅበላ መጠን ጋር ሲነጻጸር የበለጠ እንደሆነ ገልጸዋል። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የአካደሚክ ጉዳዮች ምክትል ፕሬዝደንት ዶክተር ተሾመ አብዶ ተቋማቸው በዚህ ሳምንት ተማሪዎችን መቀበል እንደጀመረ አስታውቀዋል።
ሙሉ ለሙሉ ዳታውን አሁን ኦርጋናይዝ አድርገን በእጃችን ላይ የለም፣ ግን ከሁሉም አካባቢ እየመጡ እየተመዘገቡ መሆኑ ኢንፎርሜሽን አለ። ቆየት ብለህ ከተወሰነ አንድ ከሳምንት በኋላ ብትጠይቀን ኤግዛክት ፊገሩን ሁሉ ማወቅ ይቻላል።
ስለዚህ ጉዳይ የተጠየቀው የትምህርት ሚኒስቴር በበኩሉ ክትትል እያደረግኩ ነው ብሏል። በሚኒስቴር መስሪያ ቤቱ የከፍተኛ ትምህርት ልማት ዘርፍ ተወካይ ሚኒስትር ዴኤታ ዶክተር ሰለሞን አብርሃ ግጭት ካለባቸው አካባቢዎች የዩኒቨርሲቲ ተማሪዎችን ወደ ትምህርት እንዲመለሱ የማድረግ ሥራ የሚከናወነው እዚያ ከሚገኙ የወታደራዊ እዝ ማዕከላት ወይም ኮማንድ ፖስት ጋር በመተባበር እንደሆነ አስረድተዋል።
አሁን ባለው ሁኔታ ካለው ጸጥታ ጋር ተያይዞ ዩኒቨርሲቲዎች በሴኔት ተማሪዎች የሚቀበሉባቸውን ቀናት እየወሰኑ ተማሪዎች እየጠሩ ያለበት ሁኔታ ነው ያለው። ይህም ደግሞ እየተሰራ ያለው በዋናነት የጸጥታ ችግር ባለባቸው አካባቢዎች ደግሞ ከአካባቢው በሚገኙ የኮማንድ ፖስት አካላት ጋር በቅርብ እየተወያዩ ለተማሪዎች ካለው ሴፍቲ እና ሴኩሪቲ አኳያ እየተገመገመ እየተሰራ ያለበት ሁኔታ እንዳለ እናውቃለን። እንደ ትምህርት ሚኒስቴር ኮንሰርኑ ትክክለኛ ኮንሰርን ስለሆነ በቅርብ እየተከታተልን ያለ ነው። የሚፈለገውን ድጋፍና ክትትል ስራ እየሰራ እንዳለ ለማስቀመጥ ያክል ነው። እስካሁን የጎላ ችግር አልቀረበም። በእኛ በኩል ቀጣይ የሚነሱ ችግሮች ካሉ የደረጃው ካለው የጸጥታ አካላት ጋር በጋራ ተሆኖ የሚሰራበት ሁኔታ ነው የሚኖረው።
የሐዋሳ ዩኒቨርሲቲው ተማሪ በበኩሉ ካለው የትራንስፖርት ዋጋ መናርና አስጊ የጸጥታ ሁኔታ አኳያ መንግስት ተማሪዎቹን ወደሚማሩባቸው ዩኒቨርሲቲዎች ሊያደርሳቸው ይገባል ይላል።
መቻል ካለባቸው በዚያ መንገድ ተማሪዎች መጠጥ ካለባቸው ተማሪዎችን ከቦታ ቦታ እንዲንቀሳቀሱ ከዚህ ካለው ኃይልም ጋር ተነጋግረው ቀይ መስቀል በመጠቀም ካሉበት አካባቢው ኤርፖርት አካባቢ መኪና ማነክል መንቀሳቀስ ስለማይችል ማለት ነው ወደ ኤርፖርት አካባቢዎች ለምሳሌ ጎንደር አካባቢ ያለው ጎንደር ዋናው ከተማ ላይ እየወሰደ ነገሮችን ሶልቭ አድርጎና ለወደፊት የሚማረው አካል ለገጠቃኝን ስለሆነ ቢያንስ ተማሪዎች እንዲያርፉ የሚያርፍበትን መንገድ ቢያመቻችበት ስንሆነ የምለው።
በአሁኑ ወቅት የተለያዩ ዩኒቨርሲቲዎች ተማሪዎቻቸውን ለትምህርት እየጠሩ ሲሆን በአማራ ክልል ያሉት ዩኒቨርሲቲዎች ግን መቼ እንደሚጠሩ ለማወቅ አልተቻለም። በክልሉ ከሚገኙ አንዳንድ ዩኒቨርሲቲዎች ስለ ጉዳዩ መረጃ ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መቴን አዲስ አበባ።
ገብረ ሚካኤልን ለቀደመው ዘገባ አመሰግናለሁ። በማዕከላዊ ኢትዮጵያ ክልል በጉራጌ ዞን ወልቂጤ ከተማ በጉራጌና በቀቤና ብሔረሰቦች አባላት መካከል ተፈጥሮ በነበረው ግጭት የተጠረጠሩ 123 ሰዎች እንደተያዙ የዞኑ አስተዳደር አስታውቋል። የአስተዳደሩ ኃላፊ አቶ ኤልያስ ሽበርጋ ለአሜሪካ ድምፅ በሰጡት ቃል በግጭቱ አንድ የፌዴራል ፖሊስ አባልን ጨምሮ 4 ሰዎች እንደተገደሉ አረጋግጠው ከ100 በላይ የከተማዋ ነዋሪዎች ደግሞ እንደቆሰሉ ተናግረዋል። አሁን ላይ የወልቂጤ ከተማ መረጋጋት እንደሚታይባትና ወደ መደበኛ እንቅስቃሴም እንደተመለሰ አቶ ኤልያስ ገልጸዋል። ከውድመት የተረፉ የመንግስት ቢሮዎችና የግለሰብ ሀብቶች በመጣራት ላይ ናቸውም ብለዋል። የወልቂጤ ከተማ ነዋሪዎች በበኩላቸው ከተማው እየተረጋጋ ቢሆንም ስጋት መኖሩን አመልክተዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ቀጣዩን ዘገባ ልኮልናል።
በጉራጌ ዞን ወልቂጤ ከተማ በጉራጌና በቀቤና ብሔረሰቦች አባላት መካከል ባለፈው ሳምንት አርብ ጥቅምት 2 ቀን 2016 ዓ.ም ተነስቶ በነበረው ግጭት የተጠረጠሩ 123 ግለሰቦች በቁጥጥር ስር እንደዋሉ የዞኑ አስተዳዳሪ ተወካይና የፍትህ መምሪያ ኃላፊ አቶ ኤልያስ ሸበልጋም ለአሜሪካ ድምፅ በስልክ አስታውቀዋል።
በዚህ ብሔር አላለም፣ ሁሉም ወንጀለኛ ነው። በሙሉ አንድ ቦታ ነው የታሰሩት። ሰውነታቸው እንዳይጣስ ጭምር ለፖሊሶች ጭምር መረጃ ሰጥተናል። አንድ ቦታ ነው ያሉት። ስለዚህ 123 ሰዎች ናቸው እስካሁን ባለ መረጃ የጨመረ ነገር ቢኖር መረጃ ግን 123 ሰዎች እንደተያዙ ነው። እጅ ከፍንጅ ከነጣቸው የተያዙ ሰዎች አሉ። የመንግስት ተቋማት በጣም የተዘረፉ በጣም ያዝን የመንግስት አገልግሎት ተቋማት የተዘረፉ አሉ። ኮምፒውተሮች ላይ ነው ታርጌት ተደርጎ እየተዘረፈ ያለው። በርካታ ኮምፒውተር ተሰርቀዋል፣ ፕሪንተሮች ተሰርቀዋል፣ ላፕቶፖች፣ የመንግስት ተቋም ሞተር፣ የጥበቃዎች መሳሪያ፣ ፖሊስም ከጥበቃ ባለሙያዎችም መሳሪያ ተወስዷል። ስለዚህ እነዚህ በሙሉ መመለስ አለባቸው በሚል ከመንግስት ሽማግሎች ጋር እያወራ ነው። ነገር ግን በዛ ሰዓት በወቅቱ ይዘው ሲሄዱ እጅ ከፍንጅ በጸጥታ ኃይሎች የተያዙ በርካታ እቃዎችም አሉ። እነሱም ጭምር ማየት ችለናል።
በወንጀሉ የተጠረጠሩ ግለሰቦች ቁጥር ከተጠቀሰውም በላይ ሊሆን እንደሚችል አቶ ኤልያስ ተናግሯል። በግጭቱ አንድ የፌደራል ፖሊስ አባልን ጨምሮ ከሁለቱም ወገን 4 ሰዎች እንደተገደሉ ባለፈው ሰኞ ባቀረብነው ዘገባም የጠቀስነውን አሃዝ ያረጋገጡት የአስተዳዳሪው ተወካይ ብዙ ሰዎች መቁሰላቸውን፣ ንብረትም መውደሙና መዘረፉን አክለዋል።
የቆሰሉ ሰዎች በርካታ ነው። የተለያየ በመሳሪያም በዱላም በድንጋይም በርካታ ጉዳቶች ፋሱ ጸጥታ አካሎች ጋር ያለው መረጃው ትክክለኛ ቁጥር ለመጥቀስ ያው በርካታ ሰዎች እስከ 100 የሚደርሱ ሰዎች ያው ተደብድበዋል። አጠቃላይ የተፈጸመ ወንጀል ጭምር የሚያጣራ እሱ ከማዕከላዊ ኢትዮጵያ ክልል ፍትህ ቢሮ ተደራጀ ምራ ቡድን ጭምር በቅርቡ መቶ ሳይ ጀመል ያስባሉ መወር በእነሱ ደረጃ በማስረጃ ተረጋግጦ ወደፊት ሊቀርብ የተሻለ ይሆናል።
የወልቂጤ ከተማ በአሁኑ ወቅት ወደ መደበኛው እንቅስቃሴ እንደተመለሰም አቶ ኤልያስ አስረድተዋል።
የተዘረፉ ንብረቶች ጭምር ካሉ እንዲመለሱ ሽማግሌዎች እሱን አሳሚት ወስደው እንዲሰሩ በዛ በእነሱ በቀቤና ወረዳ በኩልም የተለያዩ ወጣቶችም ሽማግሌዎችም ጭምር ያወያዩ እንደሆነ መረጃ አለን። በአጠቃላይ አሁን ከተማችን በሙሉ ነጋዴውም፣ ወጣቱም፣ ባለሀብቱም፣ ሁሉም ሽማግሌውም ያው ወደ ስራ እንመለስ የሚል ሰላም እየሰበከ ነው። ሁሉም ያለው በአምራጭ የምትከፋፍለን አጠቃላይ ቦታዎችም፣ ተቋማትም፣ መናኸሪያም፣ ሆቴሎችም፣ ሱቆች፣ እያንዳንዱ የአገልግሎት ተቋማት ክል አድርገን ያው በሰላም እየተሰራ ነው ያለው።
ይሁን እንጂ ከጉራጌ ወገን እንደሆኑ ገልጸው ለደህንነታቸው ስለሚሰጉ ስማቸውና የሚሰሩት ስራ እንዳይጠቀስ ጠየቁ። የከተማው ነዋሪም አንጻራዊ ያሉት ሰላም ቢፈጠርም ዛሬም በከተማው ስጋት አለ ብለዋል። በከተማው የተፈጠረው ግጭት ያልተጠበቀ ጉዳት ማድረሱን የጠቀሱት እኚሁ ነዋሪም በተለይ የእርሳቸው የስራ ቦታና ንብረት እንደወደመባቸውና ገሚሱም እንደተዘረፈ ገልጿል።
ሁሉ ቦታ ተሰብረዋል። ግርግር አለ። የዘረፋ ቡድን ተመራብን እና የዘረፋ ቡድን ተካሄደብን። በጣም ችግር ውስጥ ነው ያለ ነው። በጣም ነው ልዩ ወረዳ የጠየቁ ሰዎች በቃ በጣም ያው ተሰጥቷቸው ነበር። አሁን ተመልሰው እየረበሹን ነው። ያው ህዝቡን ደግሞ ማስከበር እኔ እንዴት እንደሆነ እኔ እንጃ። እስካሁን ድረስ ግን የተከበረልን ነገር የለም። በጣም ከባድ ነው። እንግዲህ ከባድ ውስጥ ነው ያለ ነው። እኛ ቤት ዘተን ያው ቤት ውስጥ ነው። መስታወታችን ተሰባብረዋል። ሰው ጋር ያለ ነው። ያው እንግዲህ ይደርስልን አካል ካለ ይደርስልን።
በተመሳሳይ የደህንነት ስጋት ስማቸውን ያልገለጹትና የቀቤና ብሔረሰብ ተወላጅ እንደሆነ የተናገሩት ሌላ የወልቅ የወልቂጤ ከተማ ነዋሪም በግርግሩ ቤተሰባቸው እንደተበተነና አለኝ የሚሉት ንብረት እንደተወሰደባቸውም ተናግሯል።
ከትላንት ጀምሮ ትንሽ ለውጥ አለ። ተኩስ ምናምን የምንሰማው ነገር የለም በአሁኑ ሰዓት። እና ያው ብዙ አውድመውብናል ንብረት ቆይቷል የጀመሩት ይረገጥ ያልተደረገ ነገር የለም ተኩስ በተኩስ አረጉት እነሱ መጀመሪያው ነው ተዘጋጅቷል ብቻ በጣም ተሳዝነሃል እኔ አሁን ንብረት በጣም ወድሞብኛል ነግረህ ወደ 8 ልጆች አሉ 8ቱም ልጆች ተበትነው ነው ያሉት 3ቱ የሆነ ቦታ አሉ ተብያለሁ 5ቱ የሆነ ቦታ ብቻ ያው ኢንፎርሜሽን ነው እስኪ አላህ ያለው ነገር አይቀርም ፍንጫለ አሉ የሚባል ነገር አለ ያው ንብረት በሙሉ ቤቴን አውድመውታል ንብረት የሚባል ነገር የለኝም ንጋዴ ነኝ ብዙ ነገር ተዘርፌያለሁኝ በጣም በርካታ ንብረቶች ተዘርፈውብኛል
የግጭቱ ትክክለኛ መንስኤም ምን እንደሆነ ጠየቁት አቶ ኤልያስ ከወልቂጤ ከተማ ባለቤትነት ጋራም የተያያዘ እንደሆነ አስረድተዋል በቀጣይም ለዘላቂ መፍትሄው ትኩረት እንደተሰጠ አመልክተዋል
የግጭቱ ዋና ምክንያት ያው ከመቀመጫ ጋር ተያያዘ ነው አሁን በጉራጌ እየጠየቀ ያለው ወልቂጤ ነው ያው ባለፈውም እንደምታወቀው ማዕከላዊ ኢትዮጵያ ክልል ምስረታ ወቅት በሞሽን ያው ወልቂጤ ከተማ ራሱን የቻለ አስተዳደር ነው ከሊፍ ደግሞ ለጉራጌ ዞን አስተዳደር እንደሆነ በሞሽን ተቀምጧል ሌላ ወረዳ ደግሞ ልዩ ወረዳ እንደሆነ በራሱ እንደዚሁ በሞሽን ተወስኗል ማለት ነው ስለዚህ ወልቂጤ ከተማ የራሱ ቀለም ሲል የጸደቀ የተካለለ ማስተር ፕላን አለው ወልቂጤ ከተማ ይህን ማስተር ፕላኑ ይከበር ነው የጉራጌ ጥያቄ ህብረተሰቡ ከአንድ ቦታ ወደ አንድ ቦታ የልማት ስራዎች ጭምር ለማዳረስ ይገባኛል ወር ዘውት ሁከት የመፍጠር አይነት ድርጊቶች አለ ትልቁ መንግስት በልዩ ትኩረት መፍታት ያለበት በበላይነት ገብቶ ለቀጣይ ጭምር የጭብጭቅ ምንጭ ምክንያት እንዳይሆን ይህንን ማስፈጸም ያስፈልጋል ከመንግስት ማለት ነው
የቀበና ልዩ ወረዳ አስተዳዳሪ አቶ ዘይኑ ሻቡድን ተጨማሪ መረጃና አስተያየት እንዲሰጡን የእጅ ስልካቸው ላይ ደጋግመን ብንደውላቸውም ልናገኛቸው አልቻልንም በወልቂጤ ከተማ ካለፈው ቅዳሜ ጥቅምት 3 ቀን 2016 ዓመተ ምህረት ጀምሮ ከቀኑ 11 ሰዓት በኋላና ከጠዋቱ 1 ሰዓት በፊት የሞተር ቢስክሌትን ጨምሮ የተሽከርካሪዎችና የሰዎች እንቅስቃሴ እንደማይፈቀድ የፌደራል ፖሊስን ባካተተው የጉራጌ ዞን ያስቸኳይ ጊዜ ወታደራዊ እዝ የተጣለው ክልከላ አሁንም ተፈጻሚ እንደሆነ ይገኛል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም
የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን አሜሪካውያን እስራኤልና ዩክሬንን በገንዘብ እንዲደግፉ ትናንት ምሽት ከቢሮአቸው ሆነው ባስተላለፉት መልእክት ጠይቀዋል። ፕሬዚደንት ጆ ባይደን ጥሪውን ያስተላለፉት ለእስራኤል ያላቸውን ድጋፍ ለማሳየት ሀገሪቱን ጎብኝተው በተመለሱ ማግስት ነው። የዋይት ሀውስ ዘጋቢያችን ፓትሲ ውድስክዋራ ያጠናቀረችውን ዘገባ እንግዶ ወልድ ያቀርበዋል።
እስራኤል በደቡብ ጋዛ ድብደባውን ስትቀጥል ከቤታቸው የተፈናቀሉ ፍልስጤማውያን በግዛይ ዳስር ለመጠለል ተገደዋል። ጥቃቱ በመካከለኛው ጋዛ የሚገኝን አንድ መስጊድ ወደ ፍርስራሽ ቀይሮታል። የአሜሪካው ፕሬዝደንት ትናንት መልእክታቸውን ያስተላለፉት በዚህ ሁኔታ ውስጥ ነው። ቁልፍ ለሆነችው የአሜሪካ ጋር እስራኤልና በሩሲያ ለተወረረችው ዩክሬን ተጨማሪ ገንዘብ እንዲመደብ ፕሬዝደንቱ ጠይቀዋል።
Hamas and Putin represent different threats.
ሐማስ እና ፑቲን የተለያዩ ስጋቶችን የደቀኑ ናቸው። ነገር ግን የሚያመሳስላቸው ነገር አለ። ሁለቱም የሚፈልጉት ጎረቤታቸው የሆኑትን ዲሞክራሲያዊ ሀገራት ማጥፋት ነው።
ከሁለት ሳምንት በፊት ሐማስ እስራኤል ላይ ድንገተኛ ጥቃት ሰንዝሮ 1400 ሰዎችን ከገደለ በኋላ እስራኤል ጋዛ ላይ የማያባራ ድብደባ በመፈጸሟ እስካሁን 3000 የሚሆኑ ሰዎች ሕይወታቸውን አጥተዋል። አብዛኞቹ ፍልስጤማውያን አረቦች ናቸው። እስራኤልን ከመደገፍ ጎን ለጎን አሜሪካ በሩሲያ የተወረረችውን ዩክሬንንም ለመደገፍ የገባችውን ቃል መጠበቅ እንዳለባት ፕሬዝዳንቱ ተናግረዋል።
ታሪክ እንዳስተማረን አሸባሪዎች ለፈጸሙት ሽብር ዋጋ ካልከፈሉ፣ ፈላጭ ቆራጮች ለፈጸሙት መተላለፍ ዋጋ ካልከፈሉ ተጨማሪ ቀውስ፣ እልቂትና ውድመት ይፈጥራሉ።
ፕሬዝዳንት ባይደን ምን ያህል ገንዘብ እንደሚያስፈልግ በንግግራቸው አልጠቀሱም። ዛሬ አርብ ለኮንግረስ ጥያቄያቸውን ሲያቀርቡ የገንዘቡ መጠን ይፋ ይሆናል ተብሏል። ምክር ቤቱ አንድ ህግ ለማጽደቅ አፈ ጉባኤ ያስፈልገዋል። የቀድሞው አፈ ጉባኤ ኬቪን መካርቲ በቅርቡ ከአፈ ጉባኤነታቸው እንዲነሱ ከተደረገ ወዲህ እስካሁን የአፈ ጉባኤውን መዶሻ ለመጨበጥ የሚያስፈልገውን 217 ድምፅ ያገኘ ተወዳዳሪ የለም። ይህ በእንዲህ እንዳለ በእስራኤልና በሐማስ መካከል የተኩስ አቁም እንዲደረግ የሚጠይቁ ሰልፈኞች በካፒቶል ተገኝተው ድምፃቸውን አሰምተዋል። በሮይተርስና ኢፕሶስ በተሰኘው ተቋም የተሰራ የህዝብ አስተያየት መለኪያ እንደሚያመለክተው 41 በመቶ የሚሆኑት አሜሪካውያን አገራቸው የእስራኤልን አቋም መደገፍ አለባት ብለዋል። ፕሬዚደንት ባይደን አሜሪካ በዓለም ላይ ስላላት ሚና ይህን ይላሉ።
ዓለምን አንድ ላይ ያስተሳሰረው አሜሪካ የምትሰጠው አመራር ነው። አሜሪካ ከሌሎች ጋር ያላት አጋርነት የአሜሪካን ደህንነት ያስጠብቃል።
ይህን አስተያየታቸውን በጥርጣሬ የሚያዩአሉ። በርካቶች የተሳተፉበትና አንዳንዴም ሁከት የተቀላቀለበት ጸረ አሜሪካና ጸረ እስራኤል የተቃውሞ ሰልፍ በዓለም ዙሪያ ባሉ ዋና ከተሞች ተደርጓል። በርካታ ሰልፈኞች እስራኤል የፍልስጤማውያንን ግዛት በአሜሪካ ረዳትነት በጉልበት የያዘች እንደሆነ ያምናሉ። በሌላ በኩል ደግሞ የጆ ባይደን አስተዳደር ሩሲያ የዩክሬንን ግዛቶች መያዟን ያወግዛል።
የአሜሪካ ድምፅ የአርብ ምሽት ስርጭት ይቀጥላል። የሁለተኛው አጋማሽ ሰዓታችን የሚጀምርበት ሰዓት ላይ ያልነው የሁለተኛው አጋማሽ የመጀመሪያ ቅንብር በመቀጠል ይሰማል። ዛሬ ሁለተኛ ሳምንቱን የደፈነው የእስራኤልና ሐማስ ግጭት፣ የተባባሰው የጋዛ ሰብአዊ ቀውስ፣ ተስፋ የተጣለበት ሕይወት አድን እርዳታና እስራኤል ኃይሎች ከአየር ድብደባ ወደ እግረኛ ጦር ያስገባሉ የተባሉበት ሁኔታ እያነጋገሩ ይገኛል። ይህንን አስመልክቶም ወደ መካከለኛው ምስራቅ ተጉዞ የተመለሱት የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን በትናንትናው ምሽት የሀገራቸውን አቋምና ሌሎች ከጉዳዩ ጋር የተዛመዱ ርዕሶችን አስመልክተው ለአሜሪካ ሕዝብ ንግግር አሰምተዋል። የንግግራቸውን ይዘት የሚተነትኑ ባለሙያ ነው ለምሽቱ የያዝነው። ዶክተር ሽመልስ ቦንሳ ይባላሉ። በኒውዮርክ ስቶኒ ብሮክ ዩኒቨርሲቲ የዘመናዊ ታሪክ ፕሮፌሰር ናቸው። አሉላ ከበደን ያነጋግራቸው በመቀጠል ይሰማል።
ዶክተር ሽመልስ ቦንሳ፣ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አሉላ።
ዶክተር ሽመልስ፣ ፕሬዚዳንት ባይደን ከትላንት በስቲያ ረቡዕ ወደ እስራኤል አቅንተው ከተመለሱ በኋላ ትላንት ሐሙስ ምሽት ላይ ለአሜሪካ ሕዝብ በቀጥታ የቴሌቪዥን ስርጭት በተላለፈው ከዋይት ሀውስ ባሰሙት ንግግራቸው ለእስራኤል የሚሰጡትን ድጋፍ በቁርጠኝነት ገልጠው የዩናይት ስቴትስ ምክር ቤት ጦርነቱ ስላሉት እስራኤልና ዩክሬን ድጋፍ የሚውል የ100 ቢሊዮን ዶላር በጀት እንደሚፈቅድ የሚጠይቁ መሆናቸውን ገልጸዋል። አያይዘውም የእስራኤል መንግስት ከሁለት ሳምንታት በፊት ሐማስ በዜጎቹ ላይ ባደረሰው አሰቃቂ ጥቃት የተነሳ በቁጣ ስሜት ተውጦ በጦርነቱ ወቅት ለንጹሐን ፍልስጤማውያን ዜጎች ማድረግ ያለበትን ጥንቃቄም እንዳያጓድል ያሉበትን ንግግር አሰምተዋል። ለመሆኑ የፕሬዚዳንቱ ንግግር እንዴት አገኙት? የዩናይትድ ስቴትስን አቋምና ቀጣዩንም የጦርነቱንም ሆነ ሌሎች ተያይዘው የሚታዩ ጉዳዮች አካሄድ አስመልክቶ ምን አስተያየት አሳደረበው?
ፕሬዚዳንት ባይደን አሜሪካ ሕዝብ ያቀረቡትን ንግግር አዳምጬ ነበረ። በሁለት ነገር ማየት ይቻላል። አንደኛ ይህኛው እስራኤልና የፍልስጤም ግጭት ካለፈው ቅዳሜ ጀምሮ ከጀመረ በኋላ በሁለቱም በኩል ብዛት ያለው ሰው እያለቀ ነው። በእስራኤል በኩል ከ1400 በላይ የሚሆኑ ሰዎች ሞተዋል። ከ300 በላይ የሆኑ ወታደሮች፣ ሌሎች ደግሞ ሲቪሎች ናቸው። በፍልስጤም በኩል ደግሞ ከ3700 በላይ የሚሆኑ ሰዎች ሞተዋል። ወደ 12000 የሚሆን ሰው ቆስሏል። መሰረታዊ የሆኑ ነገሮች ለምሳሌ እንደ ሆስፒታል፣ መኖሪያ ቤቶች፣ ሌሎችም ትልቅ ጉዳት ደርሶባቸው እያየን ነው። እና ይሄ በብዙ ቦታ በአሜሪካም ከአሜሪካ ውጭ ባለው ዓለም ላይ ከፍተኛ የሆነ ቁጣንም ቀስቅሷል። ሰው በትኩረት ጉዳይን እንዲከታተል አድርጓል። በተለያዩ ቦታዎች በአሜሪካ ከተሞች በተለይ ደግሞ በትምህርት ቤቶች ውስጥ የተቃውሞ ሰልፎች ሁሉ ይደረጋሉ። እና የፕሬዚዳንቱ ንግግር ስሰማ ንግግራቸው ቀረበበት መንገድ በፊት ልክ ግጭቱ በተጀመረ ሰሞን ይናገሩት እንደነበረ ሳይሆን በተወሰነ ደረጃ ተቀየረ ነገር አለው። ያ ምንድን ነው? አሁን ፍልስጤሞቹ ጉዳይ መናገር ጀምረዋል። ለምሳሌ ቅድም እንዳልከው ፍልስጤሞቹ ምግብ ያስፈልጋቸዋል፣ ውሃ ያስፈልጋቸዋል፣ መድኃኒት ያስፈልጋል፣ ኤሌክትሪሲቲ ያስፈልጋቸዋል፣ ያ ነገር ሊገባላቸው ይገባል የሚለው አንዱ ትልቁ ንግግራቸው ስንሰማው፣ እዛም እስራኤል ልኮ ከሄዱ በኋላ እንዳሳካሁት ያሉትም ይሄ ነበር። እና የቶን ለውጥ አለ። መሰረታዊ በሆነ መንገድ ግን የንግግራቸው አሁንም የሚያጠነጥነው እስራኤል ራሷን የመከላከል መብት አላት፣ ራይት ብቻ ሳይሆን ኃላፊነትም አለባት። ስለዚህ ይህንን ነገር እንድታካሄድ አሜሪካ ማድረግ የሚገባት ማንኛውም እርዳታ ትደታረጋለች የሚለው ነገር አሁንም አልተቀየረም። ስለዚህ መሰረታዊ የምንለውን አልቀይሩትም። የቶን ለውጥ አለ እና በዛ መሰረት የተቃኝ ንግግር ነው። ግን እዛ ውስጥ ደጋግሜ ንግግራቸውን ሳዳምጥ ከእስራኤልና ከፍልስጤም ግጭትም በላይ መልእክት ያለው ነው የሚመስለኝ።
ዩናይት ስቴትስ ለእስራኤል ካላት አጋርነት ባሻገር ባለም አቀፍ ደረጃ ካሉ ሁኔታዎችም ጋራ ሁልጊዜም እንደሚሆነው ደግሞ ከዩናይትድ ስቴትስ ብሔራዊ ጥቅም አንጻርስ በዚህ ንግግራቸውም ሆነ ዩናይትድ ስቴትስ በወሰደችው አቋም ውስጥ የታየ ጎልቶ የወጣ ነገር አለ? ከዛ አንጻር የሚመለከቱት
እዚህ ውስጥ አንድ ቁልፍ ነገር ነው ብዬ የማስበው የሀገራት የውጭ ጉዳይ ፖሊሲ፣ በተለይ ደግሞ እንደ አሜሪካ ያሉ ታላላቅ ሀገራት የውጭ ጉዳይ ፖሊሲያቸውን የሚቀርጸው ቁልፍ ሀሳብ ምንድን ነው ነው። አሁን በዓለም ላይ እንግዲህ የውጭ ጉዳይ ፖሊሲ እየተቀረጸ ያለው ቫሊዩስ በምንላቸው እሴቶችን፣ ለምሳሌ የነጻነትን፣ የፍትህን፣ የዲሞክራሲን ሀሳብ፣ የሰብአዊ መብትን ሀሳብ በማራመድ ዙሪያ የተጠነጠነ የውጭ ጉዳይ ፖሊሲ ወይስ ኢንትረስት የኢኮኖሚ ሊሆን ይችላል፣ ጂኦፖለቲካል ጂኦስትራቴጂክ ፍላጎቶችን የማስጠበቅ መሰረትን የያዘ በዛ ላይ የተዋቀረ የውጭ ፖሊሲ ያለው ነው የሚለው የባይደን አስተዳደር ፖሊሲያችን ቫሊዩ ላይ የተመሰረተ ቅድም ያልኳቸውን የዲሞክራሲን፣ የሰብአዊ መብትን በማስጠበቅ በዛ ላይ የሚጠነጠን የተዋቀረ የውጭ ፖሊሲ ያለን የሚለው ግን በተደጋጋሚ ግን የምናየው እነኛ ነገሮች ለጂኦፖለቲካል ጥቅሞች ሲንበረከኩ እናያለን። በዛ መሰረታዊ የእስራኤል እና የፍልስጤምን ግጭት ብንመለከት እስራኤልን ዲፌንድ ማድረግ መጠበቅ በአንድ በኩል እሴቶችን የማስጠበቅ አላማ የያዘ ነው ተብሎ ሊቀርብ ይችላል። ግን ያንን ደግሞ ቀይረ ወደ ፍልስጤም እንድታመጣ ለምሳሌ እነኝህን እሴቶችን የማስጠበቅን ሀሳብ ይዞ የተዋቀረ የውጭ ጉዳይ ፖሊሲ ፍልስጤሞቹ ጋር ሲሆን ይሰራል አይሰራም ወይ? ለምሳሌ ህይወትን ማስጠበቅ፣ ሰብአዊ መብት ወይም ደግሞ ተዋጊ ያሉን ሰዎችን፣ ህጻናትን፣ ሽማግሌዎችን፣ ሴቶችን ከዚህ ከጦርነት ሰለባ አደጋ የማስጠበቅን ጉዳይ በተመለከተ እዛ ላይ ስለምን አይመለከትም የሚል ጥያቄ ሊያስነሳ ይችላል። ከዚህ ውስጥ ቁልፍ ነገር የሚመስለኝ ቫሊዩ ወይም ሴቶች ላይ የተመሰረተ ፎረን ፖሊሲ ሳይሆን ጥቅምን ማስጠበቅ የሚለው የውጭ ጉዳይ ፖሊሲ ይመስለኛል። ያ ጥቅምን የማስጠበቅ የውጭ ጉዳይ ፖሊሲ አሜሪካን ከእስራኤል ጋር እንድትጣበቅ ነው የሚያደርጋት። ስለዚህ ጆደን ባይደን በተደጋጋሚ እስራኤልን ማስከበር አለባት፣ ዜጎቿ የመጠበቅ ግዴታ እና ኃላፊነት አለባት በሚሉበት ሰዓት ይሄ ሴቶቹ ላይ የተመሰረተ ጉዳይ ፖሊሲ ልክ ጥቅም ላይ የተመሰረተ የውጭ ጉዳይ ፖሊሲ ወሳኝ ነው ብዬ ነው የማስበው። ይሄ ደግሞ ከማን ጋር ያገናኝናል? ንግግራቸውም ላይ በተደጋጋሚ ሲጠቅሱት እንደነበረው በተለይ ራሽን በተደጋጋሚ ተናግረዋል። በእርግጥ ንግግሩም ራሱ ለዩክሬን እና ለእስራኤል የሚሰጠውን እርዳታ በተመለከተ ስለነበረ የራሽን እንደጋግሞ መጠቀሱ ሊገርመን አይገባም። ግን እሳቸው ሲናገሩ ለእስራኤል እና ስለ ፍልስጤን ብቻ ሳይሆን ትልቅ የጂኦፖለቲካል ትግል አለ በዓለም ላይ የምናየው። ይሄ ጂኦፖለቲካል ትግል ዓለም የተዋቀረችባቸውን እሴቶች፣ መሰረታዊ የሆኑ ሀሳቦች እንደገና እየቀየራቸው ነው ያለው እና ለፕሬዚደንት ባይደን የእስራኤልና የፍልስጤን ትግል የሚመለከቱበት መነጽር ሰፋ ያለ ዓለም አቀፋዊ መነጽር ነው። በዛ ውስጥ ተገዳዳሪ ኃይሎችን መቋቋም መቻል አለብን። እስራኤል የተደረገው እና ራሽያ በዩክሬን ላይ የፈጸመችው ጥቃት ለሌሎች ምሳሌ መሆን የለባቸውም። እነዚህ ነገሮች አሁኑም ማስቆም ካልቻልን ይሄ እነሱ የሚሉት ዓለም የተመሰረተበት ይሄ ሩልስ ቤዝድ የሚባለው ስርዓት፣ ሀሳብ፣ እሴት የሚያናጉ ኃይሎችን በጊዜው መክታት ካልቻለን ዓለም ወደ ግጭት ነው የምትሄደው። ስለዚህ ያንንም የማስቆም አላማ ሀሳብ ይዞ የሚደረግ ግብ ግብ ነው የሚመስለኝ። የጂኦፖለቲካል ትግሉ አንድ መገለጫ አድርጌ ነው እያየሁት ያለሁት። በዛ መልክ ነው የምመለከተው።
የኒውዮርኩ ስቶኒ ብሩክ ዩኒቨርሲቲ ዘመናዊ ታሪክ ፕሮፌሰር ዶክተር ሽመልስ ቦንሳ የዩናይትድ ስቴትሱ ፕሬዚደንት ጆ ባይደን የእስራኤልና የሐማስን ግጭት አስመልክቶ በትናንትናው ምሽት ለአሜሪካ ሕዝብ ባሰሙት ንግግር ዙሪያ የሰጡት ሙያዊ ትንታኔ ነበር ቀደም ብለን የሰማ ነው። ሌሎች ጉዳዮች የታከሉበት ሙሉ ቃለ ምልልስ በነገው ምሽት ስርጭታችን ይደመጣል። አድማጮቻችን፣ አሁን ላይ የደረሰን ዜና አለ። ለዩናይትድ ስቴትስ የተወካዮች ምክር ቤት አፈ ጉባኤነት በሶስት ቀናት ውስጥ ለሶስተኛ ጊዜ የተወዳደሩት የኦሃዮ ሪፐብሊካን እንደራሴ ጂም ጆርደን ዛሬ ለመዶሻው የሚያበቃቸውን ድምፅ ሳያገኙ ቀርተዋል። ዛሬ አርብ የምክር ቤቱ ሙሉ ጉባኤ ባካሄደው ግልጽ ድምፅ አሰጣጥ የራሳቸው ፓርቲ አባላት የሆኑ 25 እንደራሴዎች ሳይደግፏቸው ቀርተዋል። በምክር ቤቱ የዛሬ ጉባኤ ላይ የተገኙት ዳጣኑ ዲሞክራቲክ ሕግ አውጪዎች ከመሪያቸው የኒውዮርክ እንደራሴ ሐኪም ጄፈሪ ጀርባ በጽናት ቆመዋል። 435 መቀመጫ ላለው የዩናይትድ ስቴትስ ኮንግረስ አፈ ጉባኤ ለመሆን ቢያንስ 217 እንደራሴዎች ድምጽ ማግኘት የሚገባ ሲሆን በዛሬው ስነ ስርዓት ማንኛውም ተፎካካሪ ዚጋ መድረስ አልቻለም። ጆርዳን ባሳለፋቸው 3 ዙሮች የሚቃወሟቸውን ሪፐብሊካን ቁጥር ያደገ መጥቶ ከመጀመሪያው 18 ዛሬ ደግሞ 23 ላይ ደርሷል። የቀድሞ አፈ ጉባኤ ካሊፎርኒያ እንደራሴ ኬቨን ማካርቲ በ8 ሪፐብሊካንና በሙሉ ዲሞክራቶች ድምጽ ከመንበሩ ከተወገዱ ወዲህ ኮንግረሱ ለሁለት ሳምንታት ያለ መሪ ተሽመድምዶ የሚገኝ ሲሆን አዲስ መሪ እስኪኖረው በአንድ የውጭ ሕግ ላይ ድምፅ መስጠት አይችልም ማለት ነው። ፕሬዚደንት ጆ ባይደን እስራኤል ሐማስ ላይ የዩክሬን ከሩሲያ ጋር እያካሄዱ ላሏቸው ጦርነቶች መደገፊያ የሚውል የ106 ቢሊዮን ዶላር ጥያቄ ዛሬ ለመላክም መዘጋጀታቸው ተሰምቷል። በመቀጠል ደረጀ ደስታ ስለ ኬንያው መፍትሄ አፈላላጊ ጋዜጠኝነት ራዲዮ በጥቂቱ ይነግረናል።
የሀገር ውስጥ የራዲዮ ጋዜጠኝነት ሄኒክስ ኦቡቹንጁ ለህብረተሰቡ ጠቃሚ በሆኑ ጾታን መሰረት ያደረጉ ጥቃቶችን በመሳሰሉ ጉዳዮች ዙሪያ ለአመታት ዘግቧል። ይሁን እንጂ ዘገባዎቹ እሱ ተስፋ ያደረገውን ያህል ተጽዕኖ አላሳደሩም ይላል።
Most of these stories were about, you know, GBV, where I come from or where I serve as.
ከነዚህ ታሪኮች አብዛኞቹ ጋዜጠኛውን የካገለገልኩበትና ከመጣውበት አካባቢ የተፈጸሙ ጾታን መሰረት ስላደረጉ ጥቃቶች ነበሩ። ይሁን እንጂ በመጨረሻው ላይ ተስፋ ያስቆርጧል። አድማጮችን አንዲት ርምጃ እንኳን ወደፊት እንዲራመዱ አረዱም።
ይህ በመሆኑ ኦቡቹንጁ አቀራረቡን በመለወጥ በማህበራዊ ችግሮች ላይ ተመስርቶ ለችግሮች መፍትሄዎቻቸው ላይ በሚያተኩረው የዘገባ አይነት ወይም የመፍትሄ ጋዜጠኝነት ሰልጥኗል። እነዚህን የዘገባ ስልቶች መሰረት አድርገው የተሰሩ 2 ዘገባዎች በኬንያ እውቅናን አስገኝተውለታል።
And I'm already mentoring other young journalists who want to
ይህን የተለየ መንገድ መከተል የሚፈልጉ ሌሎች ወጣት ጋዜጠኞችን ያሰለጠንኩ ነው። ሁላችንም ፖለቲካ አንሰራም። ሁላችንም ሌሎች ዘገባዎችን አንሰራም። ግን በምን ሰራው የትኛውም ዘገባ ውስጥ ከመፍትሄ አንጻር ይምን አዲስ ነገር አለው እንላለን።
የመፍትሄ ጋዜጠኝነት እንግዲህ የሚመጣው አድማጭን ትኩረት ለመሳብ ከማህበራዊ ሚዲያ ጋር በሚደረግ ፉክክር ውስጥ ነው። ወጣቶች መረጃ ለማግኘት አብዛኛውን ጊዜ እንደ ቲክቶክ ያሉ የማህበራዊ መገናኛ መድረኮችን እንደሚጠቀሙ እንዲሁም ቁጥራቸው እጅግ የበዛ ዜና ጠል የሆኑ ሰዎች ራሳቸውን ከዜና አውታሮች በማራቅ ከአድማጭ ተመልካቾች ወይም ታዳሚዎች ጋር ግን መገናኘት እየፈለጉ መሆኑን ጥናቶች አሳይተዋል። የመፍትሄ ጋዜጠኝነት ተቀባይነት ያገኘ በመጣበት ጊዜ እንደ ኪዩንዱ ዋዌሩ ያሉ የሚዲያ አሰልጣኞች እገዛ ያደረጉ ነው። እስካሁን ከጤና ቴክኖሎጂና የአየር ንብረት ለውጥን የሚዘግቡትን ጨምሮ ወደ 100 ጋዜጠኞችን አሰልጥነዋል። ኪዩንዱ ዋዌሩ የሚዲያ ባለሙያዎች አሰልጣኝ ናቸው።
No longer not many people wait for 9 o'clock news.
ከእንግዲህ የዘጠኝ ሰዓቱ ዜና ወይም የነገውን ጋዜጣ ለትናንቱ ዜና የሚጠብቁ ብዙ ሰዎች አይኖሩም። ስለዚህ ጋዜጠኞች ኢንተርኔት ላይ ካሉት ሰዎች የተለየ ምን ሊያቀርቡ ይችላሉ? ስለዚህ የታሪኮችን በአዲስ መንገድ መናገር፣ የምርመራና መፍትሄን መሰረት ያደረገ ጋዜጠኝነት አድማጮችን የበለጠ ያሳትፍ ይመስለኛል።
መፍትሄዎችን መሰረት ያደረጉ ተጨማሪ የጋዜጠኝነት ዘገባዎች ወደ ዜና ክፍሎች እየመጡ ነው ሲሉ የቶክ አፍሪካ የዜና ድረገጽ አዘጋጅ ሜሪ ሞዌንዶዋ ይናገራሉ። ሞዌንዶዋ ለቪኦኤ እንደተናገሩት ይህ አካሄድ ዋና ዋና የሚዲያ አውታሮችን የበለጠ ጠቀሜታ ያላቸው ያደርጋቸዋል።
እንደ ዋናው ሚዲያ ሆነን የገባ ነው። ምክንያቱም አየህ፣ ለአንተ ችግርን ለመፍታትና መፍትሄ ለመስጠት አንባቢን ወደዚያ መርተሃል። የአየር ንብረት ለውጥ አለ። አንድ ሰው በዚህ ዙሪያ የመፍትሄ ሀሳብ ይዞ መጥቷል። የገጠሟቸው ተግዳሮቶች እነዚህ ናቸው። ስለዚህ አንባቢህን በተወሰነ መንገድ ውስጥ ትመረዋለህ። ይህንን ማህበራዊ ሚዲያው አያደርገውም። ማህበራዊ ሚዲያ ምን ያህል ሰው አየ ወይም ክሊክ አደረገ ብቻ ነው የሚለው።
ቴሌቪዥንና ሬዲዮ በኬንያ ዋና ዋና የዜና ማሰራጫዎች ሆነው ይቀጥላሉ። ስለዚህ የሚዲያ አሰልጣኞች የቀጣዩ ትውልድ ጋዜጠኞች ዘንድ በመድረስ ጋዜጠኞቹ በሚዘግቧቸው ማህበረሰቦች ላይ ተጽዕኖ መፍጠር እንደሚችሉ ተስፋ ያደርጋሉ።
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። ሳምንት ሰው ይበለን። Thank you.